ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 15 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
የኢትዮጵያው ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት 8ኛው ዋና ዳይሬክተር ሆነው ተመረጡ። ዘገባው በዜና ይቀርባል።
የእንግሊዝና የትናንትናው ማታ የሽብር ጥቃት
All acts of terrorism are cowardly attacks on innocent people. But this attack stands out.
የአሸባሪነት እርምጃዎች ሁሉ ፈሪዎች ንጹሃን ሰዎች ላይ የሚያደርጉት ጥቃት ነው። ይህ ጥቃት ግን ከህይወታቸው አስደሳች ቀናት በአንዱ ሊዝናኑ የወጡ ጨቅላ ልጆችን ሆን ብሎ ኢላማ ያደረገ ዘግናኝና አስደንጋጭ ፈሪዎች ብቻ የሚፈጽሙት የክፋት አድራጎት ነው።
ቴሬሳ ሜይ የእንግሊዝ ጠቅላይ ሚኒስትር ናቸው ይህንን ያሉት። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኢትዮጵያዊ ባለሥልጣን ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ሥራ አስኪያጅ ሆነው ተመርጠዋል። ዶክተር ቴድሮስ ዛሬ በተካሄደው ምርጫ ያሸነፉት በሁለት ዙር ምርጫ ሲሆን የብሪታንያውን ተወዳዳሪ ዶክተር ዴቪድ ናቦሩንና የፓኪስታን የልብ ህመም ሐኪም ዶክተር ሳኒያ ኒሽታርን አሸንፈዋል። ዶክተር ቴድሮስ የኢትዮጵያ የጤና ጥበቃና የውጭ ጉዳይ ሚኒስትር ሆነው አገልግለዋል። የተባበሩት መንግስታት ድርጅት በዓለም የጤና ቀውስ ቢፈጠር የሚሰጠውን ምላሽ የሚያስተባብረው የዓለም የጤና ድርጅትን ለመምራት የመጀመሪያው አፍሪካዊ ሆነዋል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ሆነው በመመረጣቸው የተሰማቸውን ደስታ ገልጸዋል። ምርጫው ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ያላትን ተቀባይነት ያረጋገጠ ነው ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የዶክተር ቴዎድሮስ አድሃኖም መመረጥ በአገር ውስጥ የመገናኛ ብዙሃን መገለጽ የጀመረው ገና ውጤቱ ይፋ እንደተደረገ ነው። እንኳን ደስ አለን ከሚል የመልካም ምኞት መልእክት ጋር ለረጅም ዓመታት በኢትዮጵያ የጤና ጥበቃ ሚኒስትርነት ያገለገሉት የካቢኔ ሹምሽር እስከተደረገበት የዚህ ዓመት መጀመሪያ ድረስ ደግሞ የውጭ ጉዳይ ሚኒስትር ሆነው የሰሩት ዶክተር ቴዎድሮስ ያሸነፉት ሁለቱን ተቀናቃኞቻቸውን በከፍተኛ ድምፅ በመብለጥ ነው። እንግሊዛዊውን ዴቪድ ናባሮብ እና ፓኪስታናዊቷን ሳኒያ ኒሽታርን ዶክተር ቴዎድሮስ ለዚህ ኃላፊነት በመብቃት የመጀመሪያው ኢትዮጵያዊና አፍሪካዊ ሆነዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባስተላለፉት መልእክት ዶክተር ቴዎድሮስ በመመረጣቸው ከፍተኛ ደስታ ተሰምቶኛል ብለዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ እንደተመለከተው ምርጫው ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ያላትን ተቀባይነት ያረጋገጠ ነው ማለታቸውም ተጠቅሷል። በስልጣን ላይ ያለውን የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ከትጥቅ ትግሉ በኋላ የተቀላቀሉት ዶክተር ቴዎድሮስ አድሃኖም ወደ ፌዴራል መንግስት ስልጣን የመጡት ወደ ሚኒስትርነት ያደጉት ቀስ በቀስ ነው። ማህበራዊ ሚዲያን አዘውትረው ከሚጠቀሙ ባለስልጣናትም አንዱ ናቸው። በራቸውን ለመገናኛ ብዙሃን ክፍት ማድረጋቸውም በአዎንታዊነት ከሚጠቀሱ መገለጫዎቻቸው አንዱ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተከበራቸው አድማጮች፣ ዶክተር ቴድሮስ አድሃኖም ለየዓለም የጤና ድርጅት እጩነት ቀርበው በነበረ ጊዜ በተቃውሞና በድጋፍ ጎራ ተሰልፈው ከነበሩ ወገኖች ያነጋገርናቸውን በዚህ ምሽት ማለት ነው በዚህ በዛሬው ዝግጅታችን አጋማሽ አካባቢ እናቀርብላቸዋለን አስተያየቶቻቸውን። ማይክ አርተር ራይነር በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የዩናይትድ ስቴትስ አምባሳደር እንዲሆኑ መታሰቡ ተገልጿል። ሚስተር ራይኖር በአውሮፓውያኑ የዘመን አቆጣጠር ከ1988 ዓመተ ምህረት አንስቶ ላለፉት 30 ዓመታት በአሜሪካ ዲፕሎማትነት ማገልገላቸው ተገልጿል። በአሁኑ ወቅት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በሰው ኃይል ቢሮ ውስጥ የሥራ ልማትና ምደባ ክፍል ሥራ አስኪያጅ ናቸው። ራይነር የቀድሞ አምባሳደር ራይነር በአፍሪካ ፖሊሲ ዕውቀታቸውና በአመራር ብቃታቸው እንደሚታወቁ ይነገራል። አምባሳደሮች የፖለቲካ ሹመኞች እንደመሆናቸው መጠን ብዙውን ጊዜ ከአዲስ አስተዳደሮች ጋር ይቀያየራሉ። ይሁንና ፕሬዚደንት ትራምፕ በዓለም ዙሪያ አምባሳደሮችን የመሰየም ተግባራቸው በሌሎች አስተዳደሮች ከታየው ያዘገመ መሆኑ ተገልጿል። መሞላት ካለባቸው 188 የአምባሳደር ቦታዎች እስካሁን ባለው ጊዜ 7 አምባሳደሮች ብቻ ናቸው የተሰየሙት።
እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ትላንት ብሪታንያ ውስጥ ማንቸስተር ላይ ለደረሰው ፍንዳታ ኃላፊነት ወስዷል። አሜሪካዊቷ እውቅ ድምፃዊት አሪያና ግራንዴ የሙዚቃ ትርኢት ባሳየችበት ቦታ ላይ በተፈጸመው ፍንዳታ ቢያንስ 22 ሰዎች ሲገደሉ ብዙ ቆስለዋል። ጽንፈኛው ቡድን መስቀላውያን ባላቸው ሰዎች ላይ ጥቃት ያደረሰው የከሊፋ ወታደር ነው ብሏል። ብዙዎቹ በፍንዳታው የተገደሉትና የቆሰሉት በአስራዎቹ ዕድሜ ክልል ውስጥ ያሉ ልጆች መሆናቸውን ፖሊሶች ገልጸዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ጄፍ ካስተር ያቀናበረውን ዘገባ ትዝታ በላቸው ታቀርበዋለች።
የተከበራችሁ አድማጮች፣ የዚህ ዘገባ ዝርዝር በዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስራኤልና ፍልስጤማውያን መሪዎች የሰላም ስምምነት ላይ ለመድረስ ዝግጁ ናቸው ሲሉ ዛሬ ተናግረዋል። ትራምፕ ይህን ያሉት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሆነው በእስራኤል ቤተ መዘክር ላይ ባደረጉት ንግግር ነው። ትራምፕ ትናንት ከጠቅላይ ሚኒስትሩ ጋር ተገናኝተው ተነጋግረዋል። ዛሬ ደግሞ ለአጭር ጊዜ ወደ ዌስት ባንክ ጎራ ብለው ከፍልስጤማውያኑ ፕሬዚደንት ማህሙድ አባስ ጋር ለአንድ ሰዓት ያህል ተነጋግረዋል። ከኔታንያሁ ጋርም ዛሬ እንደገና ተገናኝተው ተወያይተዋል። ያለፈውን ስቃይና ለመግባባት ወደ ጎን በመተው ለግማሽ ምዕተ ዓመት ለሚጠጋ ጊዜ የዘለቀውን ቀውስ ለመፍታት ቆርጠው ከተነሱ ሰላም ሊገኝ እንደሚችል እናውቃለን ብለዋል ትራምፕ በቤተ መዘክር ውስጥ ባደረጉት ንግግር። ትራምፕ ባደረጉት ንግግር ስለ እስራኤል የፍልስጤማውያን ግዛት መያዝም ሆነ ስለ ሁለት ሀገሮች ምስረታ መፍትሄነት ያነሱት ነገር የለም። ዋናዎቹ ሁለቱን ወገኖች ሊያቀራርቡ ያልቻሉት ነጥቦች እነዚህ ናቸው። የፍልስጤማውያን ፕሬዚደንት ማህሙድ አባስ ዛሬ ከትራምፕ ጋር ሆነው ቤተልሔም ላይ ባደረጉት ንግግር የፍልስጤማውያን ዋናው ችግር የእስራኤል ወረራና ሰፈራዎች እንዲሁም እስራኤል ለፍልስጤም እውቅና ለመስጠቷ ነው ሲሉ አስረድተዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ ከፍተኛ የስለላ አገልግሎት ኃላፊዎች ሩሲያ ከፕሬዚደንት ትራምፕ የምርጫ ዘመቻ ጋር ግንኙነት ሊኖራት ይችላል ስለሚባለው ክስ በይፋ እንዲያስተባብሉ እንደጠየቋቸው ታውቋል። የቀድሞና የወቅቱ ባለሥልጣኖችን ጠቅሰው የወጡ የዩናይትድ ስቴትስ የዜና ዘገባዎች በዘገቡት መሠረት ትራምፕ ባለፈው መጋቢት ወር የብሔራዊ ስለላ አገልግሎት ሥራ አስኪያጅ ዳንኤል ኮትስንና የብሔራዊ ጸጥታ አገልግሎት ሥራ አስኪያጅ አድሚራል ማይክል ሮጀርስን በተናጠል ተማጽነዋል። ሁለቱ ከፍተኛ ባለሥልጣኖች ዶናልድ ትራምፕ ለፕሬዚዳንትነት እንዲመረጡ ስትል ሩሲያ ከትራምፕ የምርጫ ዘመቻ ሠራተኞች ጋር በመተባበር ሰርታለች የሚለው ክስ እውነት አይደለም በማለት በይፋ እንዲናገሩ ነበር ትራምፕ የተማጸኗቸው። ፕሬዚዳንቱ የኮትስንና የሮጀርስን ትብብር የጠየቁት የፌዴራል ቢሮ ምርመራ ሥራ አስኪያጅ የነበሩት ጄምስ ኮሚ መስሪያ ቤታቸው በትራምፕ የምርጫ ዘመቻ ሠራተኞችና በሩሲያ ሰዎች መካከል ትብብር ተደርጎ እንደሆነ ለማጣራት ምርመራ እያደረገ መሆኑን ለምክር ቤት አባላት በይፋ ከተናገሩ በኋላ ነው። ትራምፕ ኮሚን ከስራ እንዳባረሩ የሚታወቅ ነው። ኮትስ ዛሬ በምክር ቤት አባላት ፊት ቀርበው ሲናገሩ ስለ ተማጽኖ ባያስተባብሉም ስለ ጉዳዩ ከመናገር ተቆጥበዋል።
የዩናይትድ ስቴትስ ጦር የመን ውስጥ ዛሬ በፈጸመው ጸረ ሽብር ጥቃት ከአልቃይዳ ጋር ጉድኝት ካላቸው አማጽያን ሰባቱን እንደገደለ ገለጸ። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ቃል አቀባይ ሻምበል ጄፍ ዴቪስ በጥቃቱ ወቅት የቆሰሉ የአሜሪካ ወታደሮች እንዳሉ ገልጸዋል። የዩናይትድ ስቴትስ ማዕከላዊ እዝ በገለጸው መሠረት የአሜሪካ ኃይሎች ዛሬ ማሪብ ጎቨርኔት ወይም ማሪት ግዛት ላይ በአልቃይዳ በአረብ ልሳነ ምድር ከተባለው ጽንፈኛ ቡድን ጋር በተሳሰረው ግቢ ላይ ባካሄዱት ወረራ የአየር ድብደባና ቀላል መሳሪያዎች ተጠቅመዋል። ወረራው የተካሄደው በየመን መንግሥት ድጋፍ መሆኑን ዩናይትድ ስቴትስ ገልጻለች። ባለፈው ግንቦት ውስጥም የአሜሪካ የጦር አይሮፕላኖችና ድሮኖች በሌሎች የየመን ክፍሎች አልቃይዳ በአረብ ፔኔንሱላ ኢላማ ላይ የአየር ድብደባ አካሂደዋል። የዩናይትድ ስቴትስ የአልቃይዳ በአረብ ፔኔንሱላን አብይ የሽብር አደጋ አድርጋ ታየዋለች። ጽንፈኛው ቡድን ከሰባት ዓመታት በፊት በፈንጂዎች የተሞሉ ጥቅሎችን ወደ ዩናይትድ ስቴትስ ለመላክ ሞክሯል። ከዚያ አንድ ዓመት ቀደም ብሎ ደግሞ ዑመር ፋሩቅ አብዱል ሙታለብ የተባለ አልዋኪ የመለመለው ናይጄሪያዊ ወደ ዲትሮይት የሚያመራ ዩናይትድ ስቴትስ አይሮፕላንን እንዲያፈነዳ ልኮት ወይም አሰማርቶት እንደነበር ተገልጿል። ፈንጂውን የደበቀው በውስጥ ሱሪው ውስጥ እንደነበር ይታወሳል።
በመጨረሻም የኢንዶኔዥያ ሃይማኖታዊ ፖሊስ ሁለቱ ወንዶች ወሲብ ፈጽመዋል በሚል ክስ በአደባባይ ገረፏቸው። ወንዶቹ ወሲብ የፈጸሙት በፍላጎታቸው ነበር። ሁለቱ ወንዶች ባንዴ አቼ በሚገኝ መስጊድ ውስጥ እያንዳንዳቸው ከ80 በላይ በሆኑ ግርፋቶች ተቀጥተዋል። ፊታቸውን የሸፈኑ ሰዎች ናቸው የገረፏቸው። በብዙ መቶዎች የሚቆጠሩ ሰዎች ግርፋቱን ተመልክተዋል። ብዙዎቹ በተንቀሳቃሽ ስልኮቻቸው ምስሉን አንስተዋል። የአቼ ክፍለ ሀገር የሸሪዓ ፖሊስ ኃላፊ ዩስናርዲ ሰዎች የእስላማዊ ሕግን የሚጻረር ተግባር እንዳይፈጽሙ ትምህርት ይሆናቸዋል የሚል ተስፋ አለኝ ሲሉ ለጋዜጠኞች ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 15 2009 ዓ.ም ምሽት ፕሮግራም ነው።
በአዲስ አበባ ቆሼ እየተባለ በሚጠራው በደረሰው የመደር መሳደጋ ቤተሰቦቻቸውን ያጡ ሰዎች እስካሁን ምንም የተደረገላቸው እርዳታ እንደሌለ እና በየቦታው እየተጠጉ እንደሚኖሩ ገለጹ።
በጣም አስቸጋሪ ነው። ማንም ሰው ቢያይ ያለንበትን ሁኔታ በጣም ከባድ ሁኔታ ላይ ያለን። መሬት ላይ ነው የሆነ ስስ ፍራሽ ደርሰን መሬት ላይ ነው እየተኛን ያለ ነው። ከተረፈው ልጅ የተባት አመት ይቃል።
ምንም ሳንቲም የተጎዳው ህዝብ ጋር እንዳልደረሰ እንዲያውቅ ነው። ሌላ ምንም አልሳልኩም።
ይበልጥ ደግሞ ከዛ በአደጋ ጉዳይ ደግሞ የአጠላቸው ቤተሰቦች ይበልጥ ደግሞ እዚጋ ተበታትነን ያለ ነው እና የሚያስፈላጉን ሙድ ውስጥ ነው ያለን ነው።
በአደጋው ቤተሰቦቻቸውን ካጡና ከተጎጂዎች መካከል ያነጋገርናቸው ናቸው የሰማችኋቸው። ሌሎችም አሉ። ዝርዝር ዘገባ ይዘናል በምሽቱ።
አሁን የዕለቱ አበይት ኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በንጹሐን ላይ የተጣለ የፈሪዎች ጥቃት ብለውታል የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ ትናንት ማታ ማንቸስተር ላይ የደረሰውን የ22 ሰው ሕይወት የቀጠፈ አደጋ። ዩናይትድ ስቴትስ ከእንግሊዝ ሕዝብ ጎን በጽናት እንደምትቆም ፕሬዚደንቷ ዶናልድ ትራምፕ አስታውቀዋል። የጀፍ ከስተር ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
በአሜሪካና በአውሮፓ ታዳጊ ወጣቶች ዘንድ ተፈቃሪ የሆነችው አሜሪካዊት ኮከብ ዘፋኝ አሪያና ግራንዴ እንግሊዟ ከተማ ማንቸስተር ላይ የሙዚቃ ትርኢቷን እንዳጠናቀቀች ነበር 21,000 ወጣት ተመልካቾችና ወላጆቻቸው በታጨቁበት ግዙፍ ቲያትር ደጃፍ ላይ አስደንጋጩ ፍንዳታ የደረሰው። በአደጋው 22 ሰው መሞቱ ተረጋግጧል። 59 ሰዎች ቆስለዋል። በኮንሰርቱ ላይ የነበሩ አብዛኞቻቸው ልጃገረዶች የሆኑ በሺዎች የሚቆጠሩ በፍንዳታውና በተፈጸመው ጥቃት እጅግ የተደናገጡ ታዳሚዎች ከአካባቢው ለመሸሽ ሲተራመሱ ታይተዋል። ሶፊ ዋከር በኮንሰርቱ ከነበሩ ተመልካቾች አንዷ ነች።
ኮንሰርቱ እንዳለቀ መብራቱ በራ። ሰውም ከየተቀመጠበት ተነሳ። ወዲያው እጅግ ከፍተኛ የፍንዳታ ድምጽ ተሰማ። መቀመጫዎች ሁሉ ተናጡ። ሁሉም ሰው መሯሯጥ ጀመረ። ብዙ ጩኸትና ልቅሶ ነበረ። ሁላችንም በአቅራቢያችን ያለ መውጫ ነበር የምንፈልገው። እኛ ከኋላ የነበረ የላይኛው አካባቢ ስለነበርን መሽሎኪያ ለማግኘት ዙሪያውን መሄድ ነበረብን።
ልጆቻቸውን ወደ የሙዚቃው ዝግጅት ያመጡ በስጋት የተዋጡ ወላጆች ከህንጻው ውጪ ተኮልኩለው በጉጉት ምን እንደሚሰሙ ይጠባበቁ ነበር። ለብዙዎች ሞትና መቁሰል ምክንያት የሆነው ከኮንሰርቱ መግቢያዎች በአንዱ ላይ አጥፍቶ ጠፊ ያጠመደው ፈንጂ መሆኑን የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ፖሊሶችን ጠቅሰው ተናግረዋል።
All acts of terrorism are cowardly attacks on innocent people. But this attack stands out.
ያሸባሪነት እርምጃዎች ሁሉ ፈሪዎች ንጹሃን ሰዎች ላይ የሚያደርጉት ጥቃት ነው። ይህ ጥቃት ግን ከህይወታቸው አስደሳች ቀናት በአንዱ ሊዝናኑ የወጡ ጨቅላ ልጆችን ሆን ብሎ ኢላማ ያደረገ ዘግናኝና አስደንጋጭ ፈሪዎች ብቻ የሚፈጽሙት የክፋት አድራጎት ነው።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ በቤትልሔም ጉብኝታቸው ወቅት ጥቃቱን አውግዘዋል።
We stand in absolute solidarity with the people of the United Kingdom.
ከእንግሊዝ ሕዝብ ጋር በሙሉ ድጋፍ ቆመናል። በጣም ብዙ የሚያማምሩ ንጹሃን ሕፃናት ሰይጣናዊ በሆኑ ተሸናፊዎች ተቀጠፉ። አውሬዎች አላላቸውም፣ ያን ስም ይወዱታልና። ካሁን ወዲያ ተሸናፊዎች ነው የምላቸው፣ ተሸናፊዎች ናቸውና።
አሪያና ግራንዴ በጥቃቱ ጉዳት አልደረሰባትም። ከጥቃቱ ጥቂት ደቂቃዎች በኋላ የጠለቀ ሐዘንዋንና ለቤተሰቦችም መጽናናትን በትዊተር ተመኝታለች።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰኞ ዕለት እስራኤልን በጎበኙበት ወቅት ዋሽንግተን ለቴል አቪቭ ያላትን ቅርብ ግንኙነት ያጠናከረ ሆኗል። ትራምፕ ባደረጉት ንግግር ኢራንን አጣጥለው ከፍልስጤም ጋር ሰላም እንደሚወርድ ያላቸውን ተስፋ ገልጸዋል። የቪኦኤ ዋይት ሀውስ ዘጋቢ ስቲቭ ሄርመን ከኢየሩሳሌም የዘገበውን ሄኖክ ሰማግዜር ያቀርበዋል።
የኢየሩሳሌምን ምዕራባዊ ግንብ በመጎብኘት ዶናልድ ትራምፕ የመጀመሪያው የዩናይትድ ስቴትስ ፕሬዚዳንት ሆነዋል። የአይሁዳውያን ሃይማኖት ቅዱስ ቦታን የጎበኙት ትራምፕ በስፍራው ጸሎት አድርሰዋል። ትራምፕ በእስራኤል ያደረጉት ጉዞና የተደረገላቸው የቀይ ምንጣፍ አቀባበል ለአይሁዳዊዋ ሀገር ካላቸው ድጋፍ ጋር የተስተካከለ ተምሳሌትን የያዘ ነበር። ትራምፕ ሲናገሩ ወደዚህ የተቀደሰ መሬት የመጣሁት በዩናይትድ ስቴትስና እስራኤል መካከል ያለው ግንኙነት የማይሰበርና ጠንካራ መሆኑን እንደገና ለማረጋገጥ ነው ብለዋል። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ጋር የቅርብ ግንኙነት አላቸው። ይህም የተስተጓጎለውን የመካከለኛው ምስራቅ የሰላም ስምምነት እንደገና ለማስቀጠል ይረዳል የሚል ተስፋ አለ። በጉብኝቱ ወቅት ከጋዜጠኞች የቀረበ አንድ ጥያቄ ጥቂት መደናገርን የፈጠረ ሆኗል። ከጥቂት ቀናት በፊት ትራምፕ ለራሻ ባለስልጣናት ከፍተኛ ሚስጥር የሆነ መረጃን አቀብለዋል በሚል የቀረበውን ውንጀላ ይመለከታል። መረጃው በሚስጥር ከእስላማዊ መንግስት ጋር የሚሰራ የእስራኤልን ሰላይ አደጋ ላይ ሊጥል ይችላል በሚል የተፈጠረውን ስጋት አስመልክቶ ለቀረበው ጥያቄ ትራምፕ ሲመልሱ
ነገሩ ግልጽ እንዲሆን እስራኤል የሚል ቃል ወይም ስም ከአንደበቴ ጨርሶ አልወጣም። በውይይቱ ወቅት እንዲህ አይነት ነገር አልተናገርኩም። ሁሉም እኔ እንደ ተናገርኩ አድርገው የሚያሰራጩት መረጃ የተሳሳተ ነው። እስራኤል የሚል ቃል ጨርሶ አልወጣኝም።
የተቀረው የትራምፕ ጉዞ እንደ ታሰበው የተሳካ ነበር ተብሏል። የጠቅላይ ሚኒስትር ቤንጃሚን ናታንያሁን ቤት ጎበኙ። ቆይቶም የእስራኤሉ መሪ ትራምፕን አወደሱ።
አሜሪካ ኢራን ላይ ያላትን ፖሊሲዋን መቀየሯ ያሳደረብኝን ታላቅ አድናቆት ለመግለጽ እወዳለሁ። ኬሚካል የጦር መሳሪያ መጠቀምን ለማስቆም ሶሪያ ላይ የወሰዱትን ጠንካራ አቋም እንደማደንቅና አሜሪካ የመካከለኛው ምስራቅ ፈተናዎችን ለመጋፈጥ የመሪነት ሚናዋን እንደገና በማረጋገጧ የተሰማኝን ደስታ ልገልጽ እወዳለሁ።
በምረጡኝ ዘመቻ ወቅት ትራምፕ በእስራኤልና ዩናይትድ ስቴትስ መካከል የጠበቀ ግንኙነትና የውሳኔ አንድነት እንደሚኖር ተናግረው ነበር። በቅርብ ጊዜያት ግን በተለይ በፍልስጤማውያን የግዛት ባለቤትነት በሚነሳበት አካባቢ እየተስፋፉ ያሉ የእስራኤል ሰፈራዎችን አስመልክቶ አለመስማማቶች ተከስተዋል። ትራምፕ በምረጡኝ ዘመቻው ወቅት የዩናይትድ ስቴትስ ኤምባሲን ከቴል አቪቭ ወደ ኢየሩሳሌም አዞራለሁ ብለው ተግባራዊ አላደረጉም። በዛሬ ዕለት ትራምፕ የፍልስጤማውያን አስተዳደር መሪ ማህሙድ አባስን ተገናኝተው እየተነጋገሩ ነው። በንግድ መሪነታቸው የማስማማት ችሎታ እንዳላቸው ይናገሩ የነበሩት ትራምፕ በመካከለኛው ምስራቅም ቢሆን በተለይ የአረብ ሀገሮች ከእስራኤል ጋር የሚስማሙበት ሰነድ ለማስፈረም ተስፋ እንዳላቸው ተናግረዋል።
ተከታዩ የመጽሔት ርዕስ ወደ ኢትዮጵያ ይመልሰናል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በቅሊንጦ ማረሚያ ቤት ቃጠሎና በሌሎችም ወንጀሎች ክስ የተመሠረተባቸው 38 ተከሳሾች ጉዳይ በዝግ ችሎት እንዲታይ ፌዴራል ጠቅላይ አቃቤ ሕግ ባቀረበው ጥያቄ ላይ ዛሬም ብይን ሳይሰጥ ቀርቷል። የጠቅላይ አቃቤ ሕግ ጥያቄ ለሁለተኛ ጊዜ የቀረበ ሲሆን ተከሳሾችና ጠበቆቻቸው ተቃውመዋል። ብይኑን ለነገ ለማሰማት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ትናንት በከሳሽ ጠቅላይ አቃቤ ሕግና በተከሳሽ በነ ማስረሻ ሰጠ መካከል ችሎቱ ዝግ ይሁን ወይንስ ክፍት ይሁን በሚለው ክርክር ላይ ለዛሬ ብይኑ እንዳልደረሰለት ገልጿል። ለዚህ ምክንያቱ በሁለቱ ወገኖች መካከል የተደረገው ክርክር ከድምፅ መቅረጫው መሳሪያ በጽሑፍ ተቀርቶ ባለመጠናቀቁ እንደሆነ አስታውቋል። ፍርድ ቤቱ በሁለቱ ወገኖች መካከል የተደረገውን ክርክር መርምሮ ለነገ ብይኑን እንደሚያሰማም ተናግሯል። በትናንት ዕለት የፌዴራል ጠቅላይ አቃቢ ሕግ ለምስክሮች ደህንነት ሲባል ጉዳዩ በዝግ ችሎት እንዲታይለት ጠይቆ ነበረ። ይሁንና በቀረበው የአቃቢ ሕግ ማመልከቻ ላይ ተከሳሾቹና ጠበቆቻቸው ብርቱ ተቃውሞ አሰምተዋል። በስፍራው ከነበሩ የችሎት ታዛቢዎች መካከል አቶ መስዑድ ገበየሁ ከታሳሪዎችና ከጠበቆቻቸው አያሌ አቤቱታዎችና ክርክሮች መቅረባቸውን አስታውሰው በችሎቱ አካሄድ ላይ ያሰሙትን ክርክር ባጭሩ ገልጸዋል።
አሁን በዚህ በዝግ ችሎት ይሁን በወይስ ኦፕን በሚለው ላይ ግን ከዚህ ቀደም ብይን እንደተሰጠበት ሁለተኛ መሰጠት እንደሌለበት እንደገና ደግሞ ይሄ የተቀናበረ ነው ብለው ነው የሚከራከሩት ተከሳሾቹ። የተቀናበረ እንደመሆኑ መጠን ማንም ሰውን ፓብሊክ ሆኖ ማነሱ እየተከታተለ እንዳይገባል የሚል አመለከቱ። አብዛኛዎቹ ተመሳሳይ ናቸው ተከሳሾቹ የሚያቀርቧቸው እንትን ግን በተለይ ከዩዲኤችአር አይሲሲፒአር የሚባሉ ዓለም አጭር ስምምነቶችን ጠቅሰው በተለይ ደግሞ ተከሳሽ ምስክሮቹን በማን እንደሚመሰክርበት ምን ምን ሰነዶች እንደሚቀርቡበት እንደ ማስረጃ ሆነው እነዚህ ነገሮች በግልጽ መታየት እንዳለባቸው ይህን የተከሳሽ መብት የሚያጣብቅ መሆኑን በዝግ መሆኑ ጠቅሰው ተከራከሩ።
አቃቢ ሕግ በበኩሉ የምስክሮቹን ደህንነት አደጋ ላይ ሊጥሉ የሚችሉ ምልክቶች እንደታዩ ከተከሳሾች በኩል ማስፈራራትና ዛቻ እንደሚሰነዝርባቸው አስታውሶ ጥያቄውንም የሚያቀርበው በሕግ መሰረት እንደሆነ ተናግረዋል። አቶ መስዑድ ገበየሁ የሰሙትን ክርክር እንዲህ ያስታውሳሉ።
አቃቤ ሕግ ምንድን ነው እያለ ያለው? በአዋጁ አንቀጽ 32 ይሄ ለምስክሮች ደህንነት ይባል የሚባል ነገር አለ። እንደገና ደግሞ በተደጋጋሚ በዚህ ችሎትም በልደታ በነበረው ምስል በተደጋጋሚ እንደሚረብ አብረዋቸው እነዛኞቹ ምስክሮች ተብለው በተለዩ የአቃቤ ሕግ ምስክሮች ላይም በተደጋጋሚ ጊዜ ዛቻ እንደሚፈጽሙባቸው እንደሚያስፈራሯቸው ነግረውናል አለ።
በትናንት ዕለት በተለይ ከታራሚዎች በኩል ብዙ ጊዜ የሚቀርበው የመብት ጥሰቶች ተደጋግሞ ተሰምተዋል። በችሎት ከተሰየሙት አቃቢያን ሕግ ሁለቱን ለፍርድ ቤቱ ለይቶ በማሳየትም በሸዋሮቢት በምርመራ ላይ በነበሩበት ወቅት ከመርማሪ ፖሊሶች ጋር በመተባበር የስቃይ ድርጊት ይፈጽሙባቸው እንደነበረም ከሰዋቸዋል። ስለሆነም ይላሉ ተከሳሾቹ፣ እነዚህ አቃቢያን ሕግ ያለ አድሎ ጉዳያችንን ከፍትህ አኳያ ሊመለከቱ ስለማይችሉ መሰየም የለባቸውም ሲሉ ተቃውመዋል። ፍርድ ቤቱ ከዚህ ቀደም ታሳሪዎቹ ደርሶብናል ያሉትን የሰብአዊ መብት ጥሰትና የማሰቃየት ድርጊት የኢትዮጵያ ሰብአዊ መብቶች ኮሚሽን አጣርቶ እንዲያቀርብ፣ በዚህ መሰረትም ጉዳዩን አጣርቶ ትዕዛዝ እንደሚሰጥ ማስታወቁ ይታወሳል። የፌዴራል ጠቅላይ አቃቤ ሕግ እነ ማስረሻ ሰጠ በሚለው ስያሜ በሚታወቀው በዚህ መዝገብ በ38 ሰዎች ላይ በሽብር በ23 ታራሚዎች ያሰቃቂ ግድያ በቅሊንጦ ማረሚያ ቤት ቃጠሎና በንብረት ማውደም ወንጀል ክስ ከመሠረተባቸው ወራት ተቆጥረዋል። ከእነዚህ ተከሳሾች መካከል ቀደም ሲል በሌሎች ወንጀሎች ተከሰው ፍርድ የሚጠብቁ ወይንም የተፈረደባቸው ይገኛሉ። ከተፈረደባቸው ሰዎች መካከል በሙስና ወንጀል ተጠርጥረው የተፈረደባቸው የልብ ሐኪም ዶክተር ፍቅሩ ማሩ ይገኙበታል። ፍርድ ቤቱ ጉዳዩን ማየት በጀመረበት ወቅት አቃቢ ሕግ ችሎቱ በዝግ እንዲታይ ጠይቆ አቤቱታው ውድቅ እንደተደረገበትም አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁን የዓለም የጤና ድርጅት ሰባኛው ጉባኤ
ኢትዮጵያዊው ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት 8ኛው ዳይሬክተር እንዲሆኑ ዛሬ በዓለም የጤና ድርጅት 70ኛ ጉባኤ ጄኔቭ ላይ ተመርጠዋል። ዶክተር ቴድሮስ በዚህ ዛሬ በተካሄደው ምርጫ ያሸነፉት በሁለት ዙር ምርጫ ሲሆን የእንግሊዙን ተፎካካሪያቸውን ዶክተር ዴቪድ ናባሮንና የፓኪስታኗን የልብ ሐኪም ዶክተር ሳኒያ ኒሽታርን አሸንፈዋል። ድምፅ የመስጠት መብት ካላቸው 185 የደብሊው ኤችኦ አባል አገሮች የ122ቱን ድምፅ አግኝተው ነው ዶክተር ቴድሮስ የተመረጡት። ዶክተር ቴድሮስ የኢትዮጵያ የጤና ጥበቃና እንዲሁም የውጭ ጉዳይ ሚኒስትርም ሆነው አገልግለዋል። ደብሊው ኤችኦን ለመምራትም የመጀመሪያው አፍሪካዊ ሊሆኑ ነው ዶክተር ቴድሮስ። በዶክተሩ እጩነት ላይ ቀደም ሲል ሲካሄድ በነበሩ የተለያዩ ቅስቀሳዎች የድጋፍም የተቃውሞም ጎራዎች ነበሩ። የምርጫው ውጤት እንደተሰማ ወደ ሁለቱም አካባቢዎች እየደወልን አነጋግረን ነበረ። በቅድሚያ እስቲ ከደጋፊዎቻቸው የአንዱን ሐሳብ እናሰማችሁ።
ዘሪሁን አበበ እባላለሁ። አዲስ አበባ ነው።
እርስዎ በዚህ በዓለም የጤና ድርጅት ዳይሬክተር ምርጫ ላይ የዶክተር ቴድሮስ አድሃኖም እጩነት ደጋፊ ነበሩ?
በድጋፋችን ወቅት የዶክተር ቴድሮስን ትክክለኛ ማንነትና ለዓለም የጤና ድርጅት ትክክለኛ ተወካይ እንደሆኑ ያነሷቸው የተለያዩ ሀሳቦችም 5 የተለያዩ ነጥቦችን አንስተዋል። የዓለም የጤና ድርጅት የሚያስፈልገውንም ሪፎርም በተመለከተ ያለ በዓለም ደረጃ ጤንነትን ተደራሽነት ለማድረግ እሳቸው ትክክለኛ ምርጫ የአፍሪካ ብቻ ሳይሆኑ ለዓለምም ትክክለኛ ምርጫ እንደነበሩ ይህንን ማስታወቅ ነበር ስራል።
ለመሆኑ ምንድን ናቸው እነዚ 5 ነጥቦች?
አሁን በትክክል እንትላላልኩ።
እሺ፣
ትንሽ ኢሞሽናል ስለሆንኩ ደስታ ላይ።
ለመሆኑ የዶክተር ቴድሮስ መመረጥ ለኢትዮጵያና ለኢትዮጵያውያን ምንድን ነው ያለው ትርጉም ብለው ያስባሉ አቶ ዘሪሁን?
አጠቃላይ ምንድን ነው የዓለም የጤና ድርጅት እስካሁን ድረስ አንድም አፍሪካዊ አልመራውም። በዋናነት ምዕራባውያንና የኤዥያ ሰዎች ናቸው፣ እንዲሁም አሜሪካውያን ናቸው ግራና ቀኝ ስናይ። ይሄ አንደኛ የአፍሪካዊ የዓለም የጤና ድርጅትን ትክክለኛ ራዕይ ይዞ ትክክለኛ ተልእኮ ይዞ ለአፍሪካ ብቻ ሳይሆን ለዓለም ጤናም ሁሉም ተደራሽ የሚያደርግ የጤና ስርዓት ከመዘርጋት አንጻር ከፍተኛ የሆነ እንቅስቃሴ ተደርጓል። በዘመቻ ወቅትም የታየ ነገር ነው። ምንድን ነው ዶክተር ቴዎድሮስ በመሬት ላይ የነበረ ተሞክሮ በተለይ ኢትዮጵያ ውስጥ ያሳኳቸው ስኬቶች የኤምዲጂስ ወይም ደግሞ የሚሊኒየም የልማት ግቦች የምንላቸውንም ከማሳካት አንጻር ከፍተኛ የሆነ ሚና ነበራቸው። ስለዚህ ይሄ ቀላል የሚባል ነገር አይደለም። ምንድን ነው አሁን በዚህ የዓለም የጤና ድርጅት የነበረው ልዩነት በተወዳዳሪዎቹ መካከል የግለሰብ ወይም በሀገር መካከል የተደረገ ፉክክር አይደለም። ከምንም በላይ በአይዲዮሎጂ ወይም ደግሞ በመሰረተ እምነትም መካከል የተደረገ ልዩነት ነው። ትኩረታችን ምንድን ነው የሚለውን ነገር ያሳያል። ኢቦላ ላይ የዓለም የጤና ድርጅት ታይቷል። በኢቦላ ወረርሽኝ ወቅት የዓለም የጤና ድርጅት ከተተቸባቸው አበይት ምክንያቶች አንዱ በኢቦላ ቀውስ ወቅት የነበረው ምላሽ ዘገምተኛ ነው የሚለው ነው። ሌላው የአፍሪካን የላቲን አሜሪካና የኤዥያ በዓለም ኖርት ሳውዝ በሚለው ዳይኮቶሚ ውስጥ ሳውዝ የሚለው የደቡባዊ የዓለማችን ክፍል ያለው የጤና ችግር በአንድም በሌላ መልኩ ተመሳሳይ ነው። ያን ነገር ማን ነው በትክክለኛው መንገድ ጫማውን አድርጎ የሚራመድለት ማን ነው የሚፈልገውን ግብ የሚያሳካለት የሚለውን ስናይ የዶክተር ቴዎድሮስ ልዩ ልዩ ያነሷቸው ራዕዮቻቸው በሙሉ ይህን ነገር የሚያሳዩ ናቸው። አንደኛ በኢትዮጵያ ደረጃ ስናስበው የመጀመሪያው ኢትዮጵያዊ ናቸው። ኢትዮጵያ ውስጥ የነበራቸውን ተሞክሮ ለዓለም እያሳወቁ ነው። የኢትዮጵያ የጤና ጥበቃ ሚኒስቴር ውጤታማ እንዲሆኑ ያደረጉ መሪ ናቸው። ከዛን ጻር ስንመለከተው የዶክተር ቴዎድሮስ ሚና ከፍተኛ ነበር ማለት ነው። ስለዚህ አፍሪካም ለኢትዮጵያም ትልቅ ድል ነው ብዬ ነው የማምነው።
አቶ ዘሪሁን የዶክተር ቴዎድሮስን መመረጥ የሚቃወሙ እጩነታቸውንም ይቃወሙ የነበሩ ዘመቻ ላይ የቆዩ ሰዎች አሉ። ዶክተር ቴዎድሮስ አድሃኖም የጨቋኝ መንግስት ሚኒስትር ነበሩ፣ በጤና ጥበቃም በውጭ ጉዳይ ሚኒስትርነትም። በአንዳንድ ኢትዮጵያ ውስጥ ይከሰቱ የነበሩ ወረርሽኞች እንዳይታወቁ ይደብቁ ነበር፣ ለምሳሌ ኮሌራ እያሉ ይጠቅሳሉ። እና በዚህ ምክንያት የሚቃወሙ አሉ። ምንድን ነው የእርሱ ሀሳብ በዚህ በኩል?
ይሄ አንድን ስርዓት መቃወም አንድ ነገር ነው። ስርዓትን ልትቃወም ትችላለህ። ይሄ ግን እዚህ ላይ ምንድን ነው ዶክተር ቴዎድሮስ ይዘው የተነሷቸው ነጥቦች ምንድን ናቸው የሚለውን ነገር ማየት ትልቅ ነገር ይመስለኛል። በተሞክሯቸው ብዙ ውጤት አምጥተዋል። ትኩረት መሆን የነበረበት ትልቁ ነገር እዛ ላይ ይመስለኛል። አንድ እሱ ነው። ሁለተኛ የኮሌራ ምን በተመለከተ የተባለው ነገር ይሄ ኔጌቲቭ ካምፔን አይተነዋል፣ ተካትለነዋል። በወቅቱ ምላሽ ተሰጥቶበታል። ይሄ ነገር እንደዛ የተባለ የተደበቀም ነገር የለም። በወቅቱ ተቀናቃኛቸው የነበሩት አካላትና ከእሳቸው ጋር ይሰሩ የነበሩ ሰዎች እየተሸነፉ እንደሆነ ሲገባቸው የዶክተር ቴዎድሮስ ራዕይ አሸናፊ ራዕይ እንደሆነ የእሳቸው የተነሱት ግብ ትክክለኛ የዓለም የጤና ድርጅት ግብ እንደሆነ ሲገባቸው ከዛ በመነሳት ነው እንግዲህ ኔጋቲቭ ካምፔን የሚለው ነው። በእናንተም በአሜሪካ ምርጫ የታየ ነገር ነው።
ኢትዮጵያውያን ናቸው እኮ ግን ይሄንን ቅስቀሳ ሲያደርጉ የነበሩ በዚህ ወገን ቆሞ የነበሩት
የውጭ ሰዎችም አሉበት። በተለያየ የሶሻል ሚዲያም የታየ ፎቶግራፋቸው በጋር የታየ ነገር ነው ከእሳቸው ጋር የሰሩ የነበሩ ሰዎች። ከዛ አንጻር ብናየው የተሻለ ይመስለኛል። ምክንያቱም እነሱ ለዛ ነው መንግስትን መቃወም አንድ ነገር ነው፣ ስርዓትን ልትቃወም ትችላለህ። ይዘው የተነሱት ነገር ግን ምንድን ነው የሚለውን ነገር ማየት ተገቢ ይመስለኛል። ማንኛውም ሰው አንድን ስርዓት የመቃወም ህገ መንግስታዊ መብት አለ። ግን እሳቸውን በዛ መልኩ ሆን ብሎ የማጥላላት ነገር ከጥላቻ ፖለቲካ የመነጨ እንጂ ሌላ ነገር ነው ብዬ አላምንም እኔ በበኩሌ።
እሺ፣ አቶ ዘሪሁን አበበ አመሰግናለሁ። እንግዲህ ወደ ደስታው ይመለሱ፣ ጊዜውን ከዚህ በላይ መያዝ አልፈልግም። እግዚአብሔር ይስጥልኝ።
አመሰግናለሁ።
በተቃውሞም ጎራ ከተሰለፉት መካከል እንደዚሁ አግኝተን አነጋግረናል። ነገር ግን ትናንትና የዓለም የጤና ድርጅት ይህንን ሰባኛ ጉባኤውን ጄኔቫ ላይ በጀመረ ጊዜ ከለንደን ድረስ ወደ ጄኔቫ ሄደው ተቃውሟቸውን በሚኒስትሮቹ ስብሰባ ላይ ያሰሙ ኢትዮጵያዊ ነበሩ። ዘላለም ተሰማ ይባላሉ። እስቲ ድምፃቸው ምን ይመስል እንደነበረ እናሰማችሁ።
ኖ ቴድሮስ ፎር ደብሊዎቾ! ኖ ቴድሮስ ፎር ደብሊዎቾ! It's a travesty of humanity. No Tedros for WHO. No Tedros for WHO. Africa, think again. Think again.
ዶክተር ቴድሮስ አድሃኖምን ለዓለም የጤና ድርጅት አትምረጡ፣ በሰብዕና ላይ የሚፈጸም ጥፋት ነው፣ አፍሪካውያን እንደገና ስቡ፣ እንደገና ስቡ እያሉ ነበረ ሲጮሁ የነበሩት አቶ ዘላለም ተሰማ። ድምፃቸውን ካሰሙ በኋላ ከአዳራሹ እንዲወጡ ተደርጓል። እስቲ ወደ ብራስልስ ደውዬ ነበር፣ ወደ ቤልጅግ አንድ ኢትዮጵያዊ አግኝቻለሁኝ። እዛም አቶ ያሬድ ኃይለማርያም ይባላሉ። የእሳቸውን ሀሳብ ደግሞ እንስማ። እንዲሁ ከዶክተር ቴድሮስ መመረጥ ተቃዋሚዎች አንዱ ናቸው።
የአሬት ኃይለማርያም ይባላለው። የስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዳይሬክተር ነኝ። እኔ ያለሁት ቤልጅየም ብራስልስ ነው። ድርጅቱ የሚንቀሳቀሰው ከጄኔቫ ነው።
ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ሆነው ተመርጠዋል። ምንድን ነው በዛ ላይ ያለሁት ሀሳብ እርስዎ?
ሁለት ዓመት ሙሉ የፈጀ የቅስቀሳ እና የብዙ ስራዎች ውጤት ነው። ብዙ ነገር ነው የሚያመላክተኝ ለእኔ። አንደኛ የዓለም ፖለቲካ አቅጣጫውን ጭምር ያሳያል። ሁለተኛ የዓለም አቀፍ ማህበረሰቡ በተለይ በእነዚህ ተቋማቶች ውስጥ የሚደረጉ የፖለቲካ ውሳኔዎች ለሰብአዊ መብት መከበር፣ ለህግ ልዕልና፣ ለዴሞክራሲ የሚሰጧቸው ቦታዎች ምን ደረጃ ላይ እንደሆኑ ጭምር ያመላክታል። ስለዚህ በተለይ በሰብአዊ መብት ዙሪያ የሚሰሩ ድርጅቶች ከዓለም አቀፍ ማህበረሰቡ ጋር የሚኖራቸው የአድቮኬሲ ስራ ውስጥ ያለው ግብግብ ብዙ ፈተናዎች ወደፊት የሚጠብቁት መሆኑን ጭምር ነው የሚያመላክተኝ። ይህን የምልበት ምክንያት ዶክተር ቴድሮስ በግላቸውም ይሁን ያላቸው የቀድሞ የስራ ሪከርዳቸው እንደሚያሳየው እጅግ የከፋ የሰብአዊ መብት ረገጣ ከሚካሄድባት ሀገር ኢትዮጵያን ለ25 ዓመታት አስከፊ በሆነ ብዙ ግፎች በሚፈጽም ስርዓት ውስጥ አገልጋይ ሆነው እሳቸውም የሰብአዊ መብትን ጉዳይ ችላ እያሉ የመጡ ሰው ናቸው እና ለእኚህ ሰው የተሰጠው ድምፅ እንግዲህ ይሄ በፈረንጆቹ ቋንቋ ኢምፒዩኒቲ የሚሉት የጥፋት ፈጻሚን ሰው የሚያበረታታ ወደ አፍሪካ ውስጥ ያሉ የአምባገነን ስርዓቶችን ጭምር የሚደግፍ ነው። አንዳንድ ሰዎች የእሳቸውን ላይ የሚነሳውን ተቃውሞ ግማሾቹ ከዘር ጋር ያያይዙታል፣ ግማሾቹ አገር ካለመውደድ ጋር ያያይዙታል። ይሄ በፍጹም ከዛ ጋር የሚያያዝ ነገር አይደለም። ከዚህ በፊት የመጀመሪያው ሰው አይደሉም። ከአፍሪካ እንደዚህ አይነት ዓለም አቀፍ ተቋማትን ሲመሩ ኮፊ አናንን ማስታወስ ይቻላል። የተባበሩት መንግስታት ዋና ጸሐፊ ሆነው አገልግለዋል። ግን እሳቸው እዛ ቦታ ላይ መጡ ማለት ለአፍሪካ ብዙ ነገር ሰርተዋል ማለት አይደለም። በሩዋንዳው ጄኖሳይድ በከፍተኛ ቸልተኝነታቸው ይወቀሱ፣ የሚወነጀሉ፣ የሚከሰሱ ሰው ናቸው። እሳቸውም በአደባባይ ይህንን አምነው ይቅርታ ሁሉ ጠይቀዋል እና የዶክተር ቴድሮስ ወደዚህ ቦታ መምጣት ለአፍሪካ የሚሆን ለኢትዮጵያ የተለየ ነገር ያመጣል የሚል እምነት የለኝም። ይሄንን ነው እንግዲህ
ዶክተር ቴድሮስ አድሃኖም የጤና ጥበቃ ሚኒስትር በነበሩባቸው ዓመታት የኢትዮጵያ የሚሌኒየሙ የልማት ግቦች እንዲሳኩ ብዙ አስተዋጽኦዎችን አበርክተዋል። ብዙ ስራ ሰርተዋል። እንደውም ከእሳቸው በቀደሙ ዓመታት ሁሉ ያልታዩ እንቅስቃሴዎችን አድርገዋል። የእናቶችና የሕፃናት ሞት እንዲቀንስ አድርገዋል። እንደ ኤድስ፣ ወባ፣ ቲቢን የመሳሰሉ ወረርሽኞች በጣም እንዲቀንሱ አድርገዋል። የሞቱ መጠን እንዲቀንስ አድርገዋል። ዓለም አቀፍ ድጋፎች እንዲገኙ አድርገዋል ለሀገሪቱና የሚሉና የመሳሰሉ የድጋፍ ድምፆችን የሚያሰሙ ወገኖች አሉ በቅስቀሳቸው ወቅት። በዚህ በኩል እናንተ በተቃውሞ ጎራ የተሰለፋችሁ ሰዎች እነዚህን ነጥቦች አይታችኋቸዋል?
አንዱ ባል ከዚህ በፊትም በነበረው ከውድድሩ በተፋፋመበት የመጨረሻዎቹ ቀኖች ላይ በሰጠነው መግለጫም ላይ እንዳነሳሁት ትልቁ ነገር እነዚህ የተባሉት ውጤቶች ሁሉ የሚሞካሹባቸው ነገሮች የተነሱት የኢትዮጵያ መንግስት ባቀረባቸው መረጃዎች ላይ መሰረት ያደረጉ ድጋፎች ናቸው። ኢትዮጵያ ውስጥ ነጻና ገለልተኛ የሆኑ ጋዜጦች፣ ገለልተኛ የሆኑ ትችት የሚያቀርቡ አካላት ሙሉ በሙሉ ታፍነው የሀገሪቷን አብዛኛዎቹ ክልሎች ውስጥ ተንቀሳቅሰው መስራት አይችሉም። ከመንግስት ቁጥጥር ነጻ የወጡ የዓለም አቀፍም ይሁን የሀገር ውስጥ በጎ አድራጎት ድርጅት ሰራተኞች እንደ ኦጋዴንን ጨምሮ በርካታ የሀገሪቷ ክልሎች ውስጥ ምን እየተካሄደ እንደሆነ ራሱ ማጥናት አይችሉም። ስለዚህ ይሄ ልክ መንግስት ልማት ላይም አስመዝግቤዋለሁ እንደሚለው አይነት ውጤት ህዝብ እየተራበ፣ ህዝብ በስቃይ ውስጥ እየማቀቀ፣ የቁጥር ሪፖርቶች በችግር ውስጥ በአደጋ ውስጥ ላለው ህዝብ ምንም የሚፈይዱለት ነገር የለም እና እነዚህ ነገሮች ሊያሞካሿቸው ይችላሉ። ግን መነሻቸውም ምንጮቹም ዘገባዎቹም የመንግስት የመረጃ ምንጮች ናቸው። ተአማኒነታቸው ራሱ ጥያቄ ውስጥ ነው ያለው። ሌላው ነገር ግን በእርግጥም አሁን እነዚህ የተባሉትን ነገሮች ሁሉ እኚህ ሰው ፈጽመዋልም ቢባል እኔ እንደ አንድ ኢትዮጵያዊ ያስደስተኛል። ይሁንና ግን ሰብአዊ መብትን በናቀ መንገድ የዜጎች በአንድ ምላጭ እኮ 100 በላይ እስረኞች ዝዋይና ሸዋሮቢት እስር ቤት ውስጥ የተላጩበት ጉዳይ ሪፖርት ተደርጓል እሳቸው የጤና ሚኒስትር በነበሩበት ጊዜ ውስጥ እና አንድም ቀን እኚህ ሰው ኢትዮጵያ ውስጥ በሚፈጸሙት የሰብአዊ መብት ጥሰቶች ጉዳይ ሀዘናቸውንም ይሁን ቅሬታቸውን ገልጸው ይሄ በዚህ ይሻሻል ብለው ለተገፉ ሰዎች ወገንተኝነታቸውን ሲያሳዩ አይቼም ሰምቼም አላውቅም። ስለዚህ እንደ አንድ የሰብአዊ መብት ተሟጋጅ የእሳቸውን ጉዳይ የምፈትነው በዛ ነው። ለዓለም ጤና ጥበቃነቱ እንግዲህ አብረዋቸው የቀረቡትም ተወዳዳሪዎች እኮ ያላቸው ብቃት እንዲህ ቀላል አይደለም። ከፍተኛ የሙያም የልምድም ብቃት ያላቸው ሰዎች ናቸው እና ጥያቄው የኢንቴግሪቲ ያ ሰው በእውነትም ለሰው ልጅ ክብር፣ ለሰብአዊ መብቶች የሚጨነቅ ሰው ነው ወይ?
የተክለ ስብዕና የማንነት ነው
ይህንን አያሳዩ? አዎ፣ ዶክተር የእሳቸው መንገድ የመጡበት ሁኔታ ደግሞ ይህን የሚያሳይ አይደለም። ሙሉ በሙሉ ድብቅ የሆነ መረጃዎችን የሚያፍን በውሸት ሪፖርቶች ራሱን አሳብጦ ለዓለም አቀፍ ማህበረሰብ ያቀረበ ስርዓት አካል ውጤት ናቸው። ስለዚህ የዓለም አቀፍ ማህበረሰቡ ተሳሏል ብዬ ሳይሆን የፖለቲካ ውሳኔ ስለሆነ ብዙም አይገርመኝም። የዓለም አቀፉን ፖለቲካ መጣመም ጭምር ነው የእሳቸው አይነት ሰው ወደዚህ ተቋም መምጣት ለእኔ የሚያመላክተኝ።
አቶ ያሬድ ኃይለማርያም በጣም አመሰግናለሁኝ ለጊዜው።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
ዶክተር ቴድሮስ አድሃኖምን ራሳቸውን ለማግኘት ጥረት ስናደርግ አምሽተናል። ለጊዜው አልተሳካም። ምናልባት ስብሰባ ላይ ናቸው ያሉት፣ ንግግርም አድርገዋል። በዚህ ምሽት በጥረታችን እንቀጥላለን። ባገኘናቸው ጊዜ የሚሉትን ይዘንላችሁ እንመለሳለን። አስተያየቶቻችሁን ስጡ፣ እናንተም ተሳተፉ። የተከበራችሁ አድማጮች፣ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ማምሻውን የደስታ መግለጫ አሰምተዋል። እንግዲህ ወደ 3:38 ሆኗል አሁን አዲስ አበባ ላይ። የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዳነች፣
ኢትዮጵያዊ ባለሥልጣን ዶክተር ቴድሮስ አድሓኖም የዓለም የጤና ድርጅት ዋና ሥራ አስኪያጅ ሆነው ተመርጠዋል። ዶክተር ቴድሮስ ዛሬ በተካሄደው ምርጫ ያሸነፉት በሁለት ዙር ምርጫ ሲሆን የብሪታንያውን ተወዳዳሪ ዶክተር ዴቪድ ነባሮን እና የፓኪስታን የልብ ህመም ሐኪም ዶክተር ሳኒያ ኒሽታርን አሸንፈዋል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዶክተር ቴድሮስ አድሓኖም መመረጥ ደስታቸውን ገልጸዋል። ማይክል አርተር ሬይነር በኢትዮጵያ ፌዴራል ዴሞክራሲያዊ ሪፑብሊክ የዩናይትድ ስቴትስ አምባሳደር እንዲሆኑ መታሰቡ ታውቋል። ሚስተር ሬይነር እንደ አውሮፓ አቆጣጠር ከ1988 ዓ.ም አንስቶ በአሜሪካ ዲፕሎማትነት ማገልገላቸው ተገልጿል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ትላንት ብሪታንያ ውስጥ ማንቸስተር ላይ ለደረሰው ፍንዳታ ኃላፊነት ወስደዋል። አሜሪካዊቷ እውቅ ድምፃዊት አሪያና ግራንዴ የሙዚቃ ትርኢት ባሳየችበት ቦታ ላይ በተፈጸመው ፍንዳታ ቢያንስ 22 ሰዎች ሲገደሉ ብዙ ቆስለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስራኤልና ፍልስጤማውያን መሪዎች የሰላም ስምምነት ላይ ለመድረስ ዝግጁ ናቸው ሲሉ ዛሬ ተናግረዋል። ትራምፕ ይህን ያሉት ከእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ጋር ሆነው በእስራኤል ቤተ መዘክር ላይ ባደረጉት ንግግር ነው። ቪኦኤ
አመሰግናለሁ አዳነች ለሰዓቱ ዋና ዋና የዓለም ዜና። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ግንቦት 15 2009 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። ከምሽቱ 3 ሰዓት ከ40 ደቂቃ ነው አዲስ አበባ ላይ። ዳይሬክተሩ ንጉሡ ታምሬ እንደዚሁም ቴክኒሻኑ ኦድሬስ ሬጅስ፣ የምናስተናግዳችሁ አዳነች ሳህዬና ሰሎሞን አባተንን። ተከታዩ ዝግጅታችን ወደ አዲስ አበባ ረጲ ይወስደናል። ቆሼ እየተባለ በሚጠራው በተለምዶ ማለት ነው ስፍራ ላይ የደረሰውን ጉዳትና የእርዳታ ጉዳይ የሚመለከት ዘገባ ነው።
በአዲስ አበባ ቆሼ እየተባለ በሚጠራው አካባቢ በደረሰ የመደርመስ አደጋ ቤተሰቦቻቸውን ያጡ ሰዎች እስካሁን የተደረገልን ነገር የለም፣ በየቦታው ተጠግተን ነው ያለነው ማለታቸው ተገለጸ። የአሜሪካ ድምፅ ያነጋገራቸው ተጎጂዎች ሁኔታውን ሕዝብ ይወቅልን፣ ቤተሰቦቻችን ከማጣታችን በላይ በተረፈው ደግሞ ተበታትነናል ብለዋል። የአዲስ አበባ ከተማ አስተዳደር ከፌዴራልና ክልል መንግስታት ከተለያዩ ግብረሰናይ ተቋማትና ከባለቤቶች ወደ 75 ሚሊዮን ብር የሚጠጋ ከባለሀብቶች ወደ 75 ሚሊዮን ብር የሚጠጋ ብር ማሰባሰብ እንደተቻለና እነሱም ኮማንድ ፖስት አቋቁሞ በተገቢው መንገድ እንደሚያከፋፍል ይፋ ተደርጎ ነበር። በዚህ ጉዳይ ላይ ምላሽ እንዲሰጡን የአዲስ አበባ ከተማ አስተዳደር የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ዳግማዊት ሞገስን ለማነጋገር በተደጋጋሚ የተደረገው ሙከራ አልተሳካም። ጽዮን ግርማ ዝርዝር አላት።
ቆሼ ተብሎ በሚጠራው አካባቢ መጋቢት 2 2008 ዓ.ም በደረሰው ምክንያቱ ያልታወቀ የቆሻሻ መደርመስ አደጋ ከ115 ሰዎች በላይ ሕይወታቸው መጥፋቱን በይፋ መነገሩ ይታወሳል። በዚህ አደጋ ቤተሰቦቻቸውን ያጡና የተረፉት የቤት ባለቤቶች፣ ተከራዮች፣ በመጠለያ ስፍራ የነበሩና በቀጣይ ለአደጋ ሊጋለጡ ይችላሉ በሚል ስጋት ከመኖሪያ ቤታቸው የተፈናቀሉ አብዛኞቹ ከአደጋው የተረፉትን ለማቋቋም ከተዋጣው ገንዘብ እስካሁን ያገኘነው ነገር የለም ይላሉ። ለዚህ ዘገባ በርካታ ሰዎችን ያነጋገረን ሲሆን በዋናነት ትኩረት ያደረግነው ግን ከዚህ ቀደም በአደጋው በቀጥታ ተጎጂ ሆነው ቤተሰቦቻቸውን በማጣታቸው ምክንያት ለአሜሪካ ድምፅ ቃለ ምልልስ ወደ ሰጡ ሰዎች ነው። ጥያቄው ያነጣጠረው ደግሞ አሁን በምን ሁኔታ ላይ ትገኛላችሁ ወደሚል ነው። አቶ ባየ ማሬ ባለቤታቸውንና የአራት ዓመት ልጃቸውን በሞት ተነጥቀዋል። እዩኤል ባየ የተባለ የሰባት ዓመት ልጅ ከአደጋው ተርፏል። እዩኤል ከአደጋው ከተረፈ በኋላ ሆስፒታል ተኝቶ በነበረበት ወቅት አነጋግረነው ነበር። አሁን ደግሞ አባቱ አቶ ባየን በምን ሁኔታ ላይ ትገኛላችሁ ስንል ጠየቅናቸው።
አሁን የምገኘው ጋር አሁን ባለሁበት የምገኘው ስራ መስራት አልቻልኩም። ልጁን የሚይዝልኝ የለም። የሰባት ዓመት ልጅ ነው። እሱን ከትምህርት ቤት አምጥቶ ምግብ ማብላት አለ። ብቻውን መዋል ስለማይችል ያው ግዴታ እኔ ቤት ነው ብሎ ቤት ነው እያለ ያለሁት። የሚበላም ያስፈልጋል፣ የሚጠጣም ያስፈልጋል። ልጅ ነው ያሱት። ልጅ ይዞ ስራ ፈቶ ቁጭ ማለት በጣም ከባድ ነው።
አደጋው ከደረሰ በኋላ በርካታ ገንዘብ መሰብሰቡን እና እርዳታም መደረጉን ሰምተናል ከሀገር ውስጥ መገናኛ ብዙኃን። በዚህ በኩል ለእናንተ የተደረገላችሁ እርዳታ ምንድን ነው?
ምንም አይነት ነገር የቀብር ማስፈጸሚያ 10,000 ብር ብቻ ነው የተሰጠ። ከዚያን ውጭ ምንም ነገር ያየነው ነገር የለም። ምንም በቃ ሙሉ ቤተሰባችን አተን፣ ንብረታችን፣ ቤታችን ሁሉ ነገር አተን እየተንገላታን ያለ ነው። ነገ ሊርበን ይችላል። ዛሬ አንዳንድ ሰዎች 500 የሰጡን አሉ። እሷን እስከምንጨርስ ድረስ እየበላን እየጠጣን ነው። ከዚያም በኋላ ግን ምንም ነገር የለም። በቃ ያለነው ሁኔታችን አደጋ ላይ ነው ያለነው።
እርስዎ ተከራይ ኖት? ቤት ነበሮት?
ተከራይ ነኝ፣ ተከራይ ነኝ።
ስለዚህ ለተከራይ ይሰጣል የተባለው ነገር ለእርስዎ ምንድን ነበር ቃል የተገባሉት?
ለእኛ ቃል የተገባልን ለተከራይ ቃል የተገባልን የነፍስ ዋጋ 40,000 ብር፣ የእቃ 100,000 ብር፣ የሶስት ወር ፍጆታ ተብሎ 13,000 ብለው ቃል ገብተውልን ነበር። ከዚህ ሁሉ አንድም ነገር አላየንም። አንድም ነገር እስካሁን ድረስ ምንም ነገር እንኳን እሱን እንኳን ሰጥተው ነው እቃችን ገዝተን እንኳን አልጋ ላይ እንኳን ልጆቻችን የምናስተኛበት ፍራሽ ገዝተን እንኳን ከአልጋ ላይ ፍራሽ ላይ የምናስተኛበት እንኳን ብር ምንም ነገር የለንም። ምንም ነገር ምንም። በጣም አስቸጋሪ ነው። መጥቶ ማንም ሰው መጥቶ ቢያይ ያለንበትን ሁኔታ በጣም ከባድ ሁኔታ ላይ ነው ያለው እና በጣም አስቸጋሪ ላይ ሁኔታ ላይ ነው ያለው። ከተረፈው ልጅ የሰባት ዓመት ልጅ ጋር መኖር ሁሉ አስጠልቶኛል። የልጅ ነገር ግራ ገብቶኝ ነው እንጂ መኖር ሁሉ ምንም ትርጉም የለውም ለእኔ። ያው ምንም ነገር
ቃል የተገባው ነገር የጊዜ ገደብ የተሰጣችሁ ሳለ ለምሳሌ በዚህን ያህል ጊዜ ውስጥ ይደረግላችኋል ተብላችሁ የጊዜ ገደብ የተቀመጠ ነገር አለ?
አሁኑኑ ይሰጣችኋል ነው ያሉን። በቃ አሁኑኑ በቃ ልክ ቃል እንደገቡልን ዛሬውኑ ይሰጣል አሉን። ከዛ መጨረሻ ላይ ስናይ ለአንድ ሰው ስም ተጠራ፣ ለሱም አልተሰጠውም፣ ዝም ብሎ ፖስታል ብቻ ነው አሽገው የሰጡት። ከዛም በኋላ ነገ ይሰጣል አሉን። ሌሎችን ቀበሌ ሰራተኞች ትናናግራቸው ነገ አሉን። ከዚያም በኋላ በቃ ነገ ይሰጣል። ሁለት ወር ሞላው፣ ምንም ነገር የለም።
እርስዎ በአስቸጋሪ ሁኔታ ውስጥ ነኝ እንደው ከልጄ ጋር ሲሉ ተከራይተው ነው የሚኖሩት? የኪራዩን ውስጥ ገንዘብ ከየት አመጡ?
የክራይ እንግዲህ የክራይ የምከፍለው አሁን ለጊዜው የአንድ ወር ነው የከፈልኩት። አንድ ወር አሁን የሆነ አንድ በፊት የምሰራበት ሰው የነበር ወደ ቦሌ ሱሻን ግዛው ይባላል፣ እሱ ነው የሰጠኝ። እሱ ሰጥቶኝ ነው ካክፈል ብሎ ሰጥቶኝ ነው እሱ ነው የከፈለልኝ ማለት እችላለሁ። እንደገና ወንድሞችም ጓደኞችም አሉ። እነሱም መቶ ብር ሲያዩ ሁኔታዬን ሲያዩ መቶ ብር ይሰጡኛል፣ 200 ይሰጡኛል። ይሷን እየጠረቃቀሙ ነው ለምንበላውም ለምንከፍለውም እያደረግኩ ያለሁት።
ሄዳችሁ ያመለከታችሁበት ቦታ አለ? ከዛ በኋላ እንደዚህ ነው ሁኔታችን ብላችሁ ለምሳሌ ቀበሌ ወይም ይህንን የሚመለከተው የተቋቋመ አካል ጋር ሄዳችሁ አመልክታችሁ የጠየቃችሁት ነገር አለ?
በየጊዜው እንጠይቃለን። በየጊዜው ሳንጠይቅ ያልንበት ጊዜ የለም። ግን ያልተሟላ ነገር አለ ነው የሚሉ፣ ያልተስተካከለ ነገር አለ ነው የሚሉ። እኛ ካስተካከልን የሚያስፈልገን ነገር ካሟለን ካስተካከልን ብዙ ቆይተናል። ግን ያላስተካከሉ ሰዎች አሉ ይሉናል፣ ይሄ ይጎደላል ይሉናል። ምንም ነገር አይገው ምክንያት ፍለጋይ ነው ብቻ ነው የሚመስለው።
ስዩም በየነ የተባለ የ17 ዓመት ወጣትና የ10ኛ ክፍል ተማሪ ከዚህ ቀደም አነጋግረን ነበር። መኖሪያ ቤቱ የቤተሰቦቻቸው እንደነበር የእነሱም ቤተሰብ ጨምሮ ከነ ተከራዮች ከአንድ ግቢ ውስጥ በአጠቃላይ ወደ 17 ሰው መሞቱን ገልጾልን ነበር። እርሱ እናቱና ወንድሙ መትረፋቸውንም ነግሮን ነበር። አሁን ወደዚህ ቤተሰብ ደውለን ቴዲ የተባለ ወንድሙን አገኘ ነው። በምን ሁኔታ ላይ ናችሁ ስል ጠየቅኩት።
ያው አንድ የተባለው 1 ሚሊዮን ብርና መሬት ይሰጣል የተባለው መሬቱን አሳዩን። አልተሸነሸንም ነገር እስካሁን ብሩ ምንም የሰጠ ነገር የለም። የቤት ኪራይ ተብሎ ነበር እስካሁን እየከፈልን ያለ ነው። ከራባችን የራባችን ጉዳይ ደግሞ በቃ አንዳንድ ስራ ስለምንሰራ ሰውም እዚህ የሚመጡ ሰዎች አሉ አንዳንዶች፣ እነሱ እየረዱ ነው የቤት ኪራይ እየከፈልን ያለው። እስካሁን መንግስት ምንም ያደረገው ነገር የለም።
በምን ያህል ጊዜ ውስጥ ይደረግላችኋል ነበር ቃል የተገባላችሁ?
የ6 ወር የቤት ኪራይ የተሰጣ በ6 ወር ውስጥ የቤቱ ጉዳይ ተሰርቶ ያልቃል ነበር የተባለው። ምንም ነገር እስካሁን የተጀመረ ነገር የለም፣ የተሰጠ ነገር የለም።
እና ሄዳችሁ አላነጋገራችሁም? ይኸው ከራሳችን ነው የቤት ኪራይ እየከፈልን ያለ ነው፣ እንደዚህ አይነት ችግር ላይ ነን ብላችሁ አልጠየቃችሁም?
የብሶች ጥያቄ ነው። በቃ እኛ ተጎጂ ብቻ ሳይሆን ህብረተሰቡ እየጠየቀ ነው። እነሱ እንዴት ናቸው፣ ምን እየተደረገላቸው ነው ብለው ብሶ ነው የሚያቀርበው። ግን ነገ ዛሬ ነገ የተባለ ምንም ነገር የተደረገልን አይደለም። በቃ ነገ ነው የሚባለው። በቃ ነገ ብቻ ነው፣ ምንም ያ ነገር ምንም የለም።
እናንተ በምን ሁኔታ እየኖራችሁ ነው ታዲያ? አሁን
ከጓደኞች ጋር ገብተች ያለሽ ልብስም እነሱ ነው በቃ ከእነሱ ቲሸርት የምለብሰው ምን ይባለው በቃ የሚያስጠላ ህይወት ነው ያለው። በቃ ምን ልበልሽ ለማውራት የሚከብደው። እናቴ ደግሞ ከጓደኛ እናት ጋር ተጠግታ ነው የምንኖረው። እሱም እንደዛው ከጓደኛ ተጠግቶ ነው ተበታትነን ያለ ነው በዚህ አደጋ ማለት ነው። በአደጋ ጉዳይ ደግሞ የአጠላቸው ቤተሰቦች ይበልጥ ደግሞ እዚህ ጋር ተበታትነን ያለ ነው እና የሚያስጠላ ጉዳይ የሚያስጠላው እንትኑ ሙድ ውስጥ ነው ያለን። እናት
ሌላው 5 ቤተሰብ ያጣው ቢኒያም አሁን በምን ሁኔታ ላይ ትገኛላችሁ በሚል ላነሳውለት ጥያቄ ማውራቱ ምንም ጥቅም የለውም፣ ተናግረን አውርተን መፍትሄ የማይመጣ ከሆነ ምን ዋጋ አለው ነበር ያለው። በመጨረሻ ግን የኢትዮጵያ ሕዝብ እንዲያውቅልኝ የሚፈልገው አንድ ነገር አለኝ አለ።
የሚወራው ወሬ ብቻ ነው እኛ በሬዲዮ የምንሰማው እንጂ እጃችን ጋር የገባ ነገር የለም። ያው ማለት የቅርብ ሰዎች ምናምን እዛ የሚያውቁ ሰዎች ምናምን እያዋጡ ነው ክራይ የሚከፍሉት። ያው በቃ የኢትዮጵያ ሕዝብ እንዲያውቅ ነው ያለውን ችግር ምንም ሳንቲም የተጎዳው ህዝብ ጋር እንዳልደረሰ እንዲያውቅ ነው። ሌላ ምንም አልሳንቲም ከእርዳታ ከልብስና ከጫማዎች አቅም እንኳን ቀባቢ የታሸገው እንጂ ለተጎጂ የደረሰው ነገር የለም።
የአዲስ አበባ ከተማ አስተዳደር በወቅቱ ለቆሼ ተጎጂዎች ወደ 75 ሚሊዮን ብር መሰብሰቡንና ይህንንም ኮማንድ ፖስት ተቋቁሞ በሚገባ ለተረጂዎች እንደሚያከፋፍል መግለጹና ለተጎጂዎች ቤትና ገንዘብ መሰጠቱን በሀገር ውስጥ መገናኛ ብዙሀን መዘገቡ ይታወሳል። ይህንን ሁኔታ ለማጣራት የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቢሮ ኃላፊ ወይዘሮ ዳግማዊት ሞገስ ጋር በተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማይመልሱ ልናገኛቸው አልቻልንም። ነገር ግን ከዚህ በኋላ የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቢሮ ኃላፊም እንደዚሁም የፌዴራል መንግስት ተወካዮችን በተደጋጋሚ በጉዳዩ ላይ ምላሽ እንዲሰጡ ለማድረግ ጥረታችንን እንቀጥላለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ከኢትዮጵያ የውጭ ጉዳይ ሚኒስቴር በወጣ መግለጫ ላይ የተዘጋጀ ዘገባ አሁን ደርሶናል።
ዶክተር ቴድሮስ አድሓኖም የዓለም የጤና ድርጅት ምርጫ በተመለከተ ከውጭ ጉዳይ መስሪያ ቤቱ ማምሻውን የተሰጠ መግለጫ ይዘናል። አቶ መለስ ዓለም መስሪያ ቤቱ ቃል አቀባይን ሄኖክ ሰማግዜር አነጋግሯል። ቀጥሎ ይቀርባል።
ዶክተር ቴድሮስ አድሃኖም የጤና ጥበቃ ሚኒስቴር በነበሩበት ጊዜ በሚኒስትር መስሪያ ቤቱ በአጠቃላይ በኢትዮጵያ የጤና ስኬት ላይ የጎላ ሚና ስለነበራቸው ተመሳሳይ አይነት የለውጥ መንፈስ በዓለም ጤና ድርጅት ውስጥ አዲስ የስራ መንፈስ፣ አዲስ የመነቃቃት መንፈስ ይዘው ነው ወደዚህ ኃላፊነት የመጡት ብሎ ማለት ይቻላል። በአጠቃላይ ዶክተር ቴድሮስ የጤና ጥበቃ ሚኒስትር በነበሩበት ጊዜ፣ ዶክተር ቴድሮስ የውጭ ጉዳይ ሚኒስትር በነበሩበት ጊዜ ላሳዩት ክህሎትና የአመራር ብቃት የተሰጠ እውቅና ነው። በተመሳሳይና ትልቁ ነገር ግን ኢትዮጵያ በዓለም አቀፍ መድረኮች በባለብዙ ወገን መድረኮች ለነበራት አስተዋጽኦ ላላት አሁንም አስተዋጽኦ የተሰጠ እውቅና ነው። በዚህ ምርጫ ኤዥያዎች ከብዙ የዚህ ሀገሮች የኤስያ ካንዲዴት እጩ እያለ ለዶክተር ቴድሮስ ድምፅ ሰጥቷል። በተመሳሳይ የእንግሊዙ ዴቪድ ናባሮ እያሉ ለኢትዮጵያ ድምፅ ሰጥተዋል እና ይሄ የኢትዮጵያም የአፍሪካም ድል ነው። ዶክተር ቴድሮስ አሸንፈዋል፣ አፍሪካ አሸንፋለች፣ ኢትዮጵያ አሸንፋለች ብሎ በአጭሩ መግለጽ ይቻላል።
እንግዲህ በጣም ከባድ ፉክክር ነበር የነበረው። አስቀድመው የገለጿቸው እጩ ተወዳዳሪዎችም ሆኑ እንደዚሁም ደግሞ በኢትዮጵያውያንም ዘንድ በርካታ መነጋገሮችን የፈጠረ ነው። ብዙ ተቃውሞዎች እንዲያውም መድረክ ላይ እስከ መውጣት የደረሱ ተቃውሞዎች ነበሩ። በአደባባይ የነበሩ ተቃውሞዎች ነበሩ። እነዚህ ደግሞ በአጠቃላይ ኢትዮጵያ አስቀድመው የገለጿቸው በጤናው ዘርፍና በሌሎች ዘርፎች ያሳካቻቸው ሁኔታዎች አሉ። ግን የሰብአዊ መብትን በመጠበቅ ዙሪያ ኢትዮጵያ የውጭ ጉዳይ ፖሊሲውንም የሚመለከት ጉዳይ ስለሆነ ነው የሰብአዊ መብት ተሟጋች ድርጅቶች እነ ሁማን ራይትስ ዎች እና አምነስቲ የፖለቲካ ምህዳሩን መጥበብ፣ የዴሞክራሲ አለመስፋፋትን ይጠቅሳሉ። ተቃዋሚዎችም እነዚህን ያነሳሉ። ምናልባት ይህን አጋጣሚ በመጠቀም የኢትዮጵያ መንግስት፣ የኢትዮጵያ ባለስልጣናት ሁኔታውን ለማሻሻል የምትወስዱት እርምጃ ይኖራል ወይ?
ጥሩ ነው ያነሳኋት ሄኖክ። ይሄ ምርጫ ከቅድም የጠቀስካቸው የሰብአዊ መብት ተከላካይ ነኝ አቀንቃኝ ነኝ ከሚሉ ኃይሎች ዘመቻ ጋር የሚያዝ እነሱ ሌላ ፖለቲካዊ ግብ ነበራቸው። ዶክተር ቴድሮስ በአንድ ወቅት እንዳሉት አፍሪካዊ ዓለም አቀፍ ድርጅት መምራት አይችልም ከሚል የተሳሳተና ፈሩን የሳተ አመለካከት የሚመነጭ ነው። ከዛ በተረፈ ዶክተር ቴድሮስ ዛሬ ያገኙት ውጤት፣ ኢትዮጵያ ያገኘችው ውጤት፣ አፍሪካውያን ያገኙት ውጤት የሁሉም ድል አድርጎ መውሰድ እና በአዎንታዊ ጉዳይ ላይ ማተኮር ጠቃሚ ነው። ሰዎች የራሳቸው አመለካከት ሊኖራቸው ይችላል። እሱን ማክበር መቀበል ያስፈልጋል።
ለነገሩ ግራና ቀኝ የረገጡ የፖለቲካ አመለካከቶች ለሁለት መከፋፈል ቢኖርም ግን የተነሱ ነጥቦች የጋዜጠኞች መብትን በተመለከተ፣ የመናገር ነጻነት፣ የመሰብሰብ ነጻነት፣ እነዚህም በተመለከተ እንደው ለወደፊቱ ለሀገሪቱ ለመሪዎችም ለሚኒስትሮችም ቢሆን ምናልባት ይሄ አጋጣሚ ይፈጥር ከሆነ በሚል ነው የምጠይቀው።
ኢትዮጵያ የሰብአዊ መብት የምታከብረው የሀሳብን በነጻ የመግለጽ መብት የምታከብረው ለዚህ ወይም ለዛ አካል ብላ አይደለም። ማንንም አካል ለማስደሰት ተብሎ የሚደረግ ነገር አለ። እነዚህ ጉዳዮች የኢትዮጵያ መንግስት የሚሰራባቸው ጉዳዮች ናቸው። እዚህም እዛ የሚታዩ ክፍተቶች ይኖራሉ። እሱን አሁንም የመፍታት ጉዳይ የኢትዮጵያና የኢትዮጵያውያን ጉዳይ ነው።
በጣም ነው የማመሰግነው አቶ መለስ ዓለም። እንግዲህ ኢትዮጵያዊው ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅትን ሊመሩ ተመርጠዋል። በጣም አመሰግናለሁ ለሰጡን ማብራሪያ። እንግዲህ እንኳን ደስ ያለዎት።
እኔም አቶ አንተም ቪኦኤዎችም እንኳን ደስ አላቸው።
ክቡራትና ክቡራን አድማጮች አሁን ከእናንተ አስተያየቶች ጥቂቱን እናሰማችሁ።
ጤና ይስጥልኝ ቪኦኤዎች፣ ቅዳሜ ያስተላለፋችሁትን ፕሮግራም ተከታትዬ በሱ ላይ አስተያየት ለመስጠት ወዳለሁ። ይኸውም በዶክተር ቴድሮስ አድሃኖም ላይ ኢትዮጵያ ተደውሎላቸው አስተያየት የሰጡት ባልንጀራቸው ከተጠየቁት ጥያቄዎች መካከል ኢትዮጵያ ውስጥ በሚደረግ የሰብአዊ መብት ረገጣ ላይ የድርጅት አባል የኢህአዴግ አባል ሆነው አንዱ ተባባሪ ናቸው እና ይህን ደግሞ ሌሎች የውጭ ድርጅቶችም የውጭ ሰብአዊ መብት ድርጅቶች ደጋፊዎች የሚያነሱት ጥያቄ ነው ብሎ ጋዜጠኛው በሚጠይቃቸው ጊዜ መሰረተ ቢስ ወቀሳ ነው ብለው ነው ዝም ብሎ ያለፉት። ሰው የሚያሰቃዩ እንደዚህ አይነት ሰው ናቸው እና ኢትዮጵያዊም ቢሆኑ ሰውዬ ማፈሪያ ኢትዮጵያዊ ናቸው። ለእኛ ኢትዮጵያውያንን ክብራችንን ጠብቀው ለውጭ የሚያሳውቁ ሳይሆን እንደዚህ አይነት ነፍሰ ገዳዮች እኛን ሊወክሉን አይችሉም። እነዚህ ሰዎች 1000 ኢትዮጵያውያን ነው ባለፈው አመት ውስጥ የተገደሉት።
ሄሎ ቪኦኤ፣ ሰላም ናችሁ ወይ? እንደምን ናችሁ? ከአሪዞና ደውሎ ሰም ባላለሁ። አስተያየት ሰጪዎቹ እኔ ዶክተር ቴድሮስን ያወቋቸው አልመሰለኝም። ለሚጠየቋቸውም ጥያቄዎች ትክክለኛ መልስ እየሰጡ አልነበረም ከጋዜጠኛው። እና እኔ ይህንን ነገር የማየው አንደኛ ዶክተር ቴድሮስ ለምንድን ነው እንደ ኢትዮጵያዊ ማያዩዋቸው? እና እኔ መሰረታዊ ነገሩ እሱ ነው። እሳቸው ወደ ዓለም አቀፍ ውድድር ሲመጡ እኛ እንደውም ድምፅ ለእሳቸው እንዴት መስጠት እንዳለብን እንዴት እንደምናግዛቸው መነጋገር ሲገባል ለምንድን ነው የምንቃወመው? እሳቸው የመሰላቸው የፖለቲካ ድርጅት አባል ሊሆን ይችላሉ፣ ግን ስህተትም ሰርተው ሊሆን ይችላል፣ ብዙም ጥሩ ነገርም ደግሞ ሰርተው ሊሆን ይችላል። እና ለማንኛውም ወደ ዓለም አቀፍ መድረክ ሲመጡ እኛ ማገዝ ነው ያለብን የሚመስለኝ። እና ምንድን ነው እንደ ኢትዮጵያዊ ማናያቸው ወይስ ምንድን ነው? እሳቸው ከየት ይምጡ ከየት፣ ለምንድን ነው ወደ ታች የምንወርደው?
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሙስሊሙ ዓለም ሽብርተኝነትን በማያወላውል መንገድ ድል እንዲመታ፣ ሽብርን የሚያራምደውን ርዕዮተ ዓለምም መንጥሮ እንዲያስወግድ ፕሬዚደንት ዶናልድ ትራምፕ እንደ ፕሬዚደንት የመጀመሪያ የውጭ ሀገር ጉብኝታቸውን ባደረጉባት በሳውዲ አረቢያ ጥሪ አቅርበዋል።
ከሁሉም ግቦች የላቀውን ግብ ለማሳካት አብረን መስራት አለብን። ያም ግብ ታሪክ የጣለብንን ጽንፈኝነትን ድል የማድረግ ያስከተላቸውን የሽብር ኃይሎችም የማጥፋት ታላቅ ፈተናን መወጣት ነው።
ጸረ ሽብርተኛው ትግል የተለያዩ ሃይማኖቶች፣ የሃይማኖት ዘርፎች ወይም የተለያዩ ስልጣኔዎች መካከል የሚካሄድ ጦርነት አይደለም ያሉት ፕሬዚደንት ትራምፕ፣ ይልቁንም ይህ በሃይማኖት ስም ሰብአዊ ሕይወትን ለማጥፋት በሚፈልጉ አረመኔያዊ ወንጀለኞችና በመልካም አሳቢዎች መካከል የሚደረግ ጦርነት ነው ብለዋል። ይሄ በመልካሞችና በእኩያን መካከል የሚካሄድ ጦርነት ነው ሲሉ አክለዋል። በዚህ ጦርነት ድል መቀዳጀት የሚቻለው ታዲያ አለ ርዕሰ አንቀጹ ጽሑፉን ሲቀጥል፣ ሁሉም የየራሱን ድርሻ ከተወጣ ብቻ ነው። በቀዳሚነት አሉ ፕሬዚደንቱ፣ ሀገሮቻችሁ እነዚህን የእኩይ ተግባር ወታደሮች መንቀሳቀሻ ቦታ ማሳጣት አለባቸው። እያንዳንዱ የዚህ ክልል ሀገር ሽብርተኞች በግዛቱ መሸሸጊያ እንዳያገኙ የማድረግ ሙሉ ኃላፊነት አለበት ሲሉም ፕሬዚደንቱ አክለዋል።
Drive them out of your places of worship. Drive them out of your communities. Drive them out of your holy land. And drive them out of this earth.
ንቀሏቸው። ከየቤተ እምነቶቻችሁ ንቀሏቸው። ከየማህበረሰቦቻችሁ ንቀሏቸው። ከቅዱስ ሀገራችሁ ንቀሏቸው። ከዚህች ምድርም አጥፏቸው።
በዚህ ላይ የእስልምና ሃይማኖት መሪዎችም የንጹሐን ሙስሊሞችን መገደል፣ የሴቶችን መጨቆን፣ የአይሁዶችን መሳደድ፣ የክርስቲያኖችን መጨፍጨፍ በአንድነት መቃወም አለባቸው ብለዋል ፕሬዚደንቱ። የሃይማኖት መሪዎች አሉ ፕሬዚደንት ትራምፕ በንግግራቸው፣ የሃይማኖት መሪዎች ይህን በማያወላውል መንገድ ግልጽ አድርገው መናገር አለባቸው። አረመኔያዊነት ገናናነትን አያጎናጽፍም። እኩይነትን ሃይማኖት አድርጎ መያዝ አያስከብርም። የሽብርን መንገድ ከተከተላችሁ ሕይወታችሁ ባዶ ይሆናል፣ ዕድሜያችሁ ያጥራል፣ ነፍሳችሁም ትኮነናለች ብለው ማስተማር አለባቸው ብለዋል ፕሬዝደንቱ። ለአያሌ ምዕተ ዓመታት ክርስቲያኖች፣ ሙስሊሞችና አይሁዶች በመካከለኛው ምስራቅ አብረው ጎን ለጎን ኖረዋል። አሁንም እርስ በርስ መቻቻልና መከባበርን መልሰን ማስፈን አለብን። ክልሉን ማናቸውም ሰው በሃይማኖቱና በብሔሩ ሳይለይ በክብርና በደስታ የሚኖርበት ማድረግ አለብን ሲሉ ፕሬዚደንት ዶናልድ ትራምፕ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አጠራጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ94 ሳንቲም ተመንዝሯል። ዛሬ የኢትዮጵያ ብሔራዊ ባንክ ዛሬ ማክሰኞ ግንቦት 15 2009 ዓ ም ያወጣው መረጃ ነው። 18 ምንዛሪዎችን የያዘ ዝርዝር www.nbe.gov.et ላይ ሰፍሯል። ነገ ግንቦት 16 2009 ዓ ም አዲስ አበባ ከፊል ዝናባማ እንደምትሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንብዮአል። ከፍተኛ ሙቀት 26፣ ዝቅተኛው 13 ዲግሪ ሴልሺየስ ነው የሚሆነው። ኢትዮሜት.gov.et ላይ 18 የተለያዩ መረጃዎችን ታገኛላችሁ። ፕሮዲውሰሩ ንጉሡ ታምሬ፣ ተለማማጅ ፕሮዲውሰር ፋሲል ገበየው፣ ቴክኒሽያን ኦድሬስ ሬጂስ፣ እንደዚሁም እኔ ሶሎሞን አባተ
አዳነች ፍስሐዬ ሆነን ደህና ደሩ እንላችኋለን። ቀጥሎ የትግርኛ ፕሮግራም ይቀርባል።
አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን። ደህና ደሩ።